የእሮብ ምሽት ህዳር 21 2015 ዓ.ም የጋቢና ቤ መሰናዶ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በቋንቋቸው ተፈትነው ሃይ ስኩል ክሬዲት ያገኙበታል። ሶ ሃይ ስኩል ሶስት ክሬዲት ማግኘት ይችላሉና ይህን ፈተና ተፈትነው ቋንቋ ዋጋ አለው ለምን አገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው።
ነዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያንና ትውልድ ኢትዮጵያውያን ልጆቻቸው የሀገራቸውን ቋንቋና ባህል እንዲያውቁና እንዲያዳብሩ የሚያግዘው አቡጊዳ ማዕከል ጋር ቆይታ አድርገናል። በምሽቱ እንግዶቻችን ናቸው። ከነሱ ጋር የሚሰሩትን ስራ የምንቃኝ ይሆናል። ቴክኖሎጂና ሌሎች ዘገባዎችንም ይዘናል። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ አዘጋጆች የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከኢትዮጵያ ውጪ የተወለዱ ሕፃናትን የሚያሳድጉ ወላጆች ልጆቻቸው የመጡበትን ቋንቋ ባህልና ልማድ እንዲሁም ደግሞ መከባበር አውቀው እንዲያድጉላቸው ለማገዝ ከአራት ዓመት በፊት በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት የተቋቋመው አቡጊዳ የቋንቋና የባህል ተቋም ሕፃናት የአማርኛ ቋንቋን እንዲናገሩና እንዲያነቡ ብቻ ሳይሆን ከዛም ባለፈ ስነ ጽሑፎችን፣ ግጥሞችና ስነ ቃሎችን እንዲማሩ እያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም አብሮነትና መከባበርንም እንዲያንጸባርቁና ባህልና ታሪኮችንም አያይዞ እያስተማረ ይገኛል። ስመኝሽ የቆየ ከተቋሙ መስራች መስታወት ንጉሴ ጋር ቆይታ አድርጋ ነበረ። ተቋሙ በተለይም ደግሞ ቀጣዩን ትውልድ በማነጽ ረገድ ስላለው ፋይዳ አነጋግራታለች። ቀጥሎ ይቀርባል።
አቡጊዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆነ ትናገራለች።
ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት ከቻለ እንሰራለን። እኔ በግሌ 4 ልጆች አሉኝ። 3ቱ ትልልቆች ናቸው። ላይ 13፣ 10 እና 8 ዓመታቸው ማለት ነው። እስከ 4 ዓመታቸው ትምህርት ቤት አልሄዱም። ስለዚህ ስራ ትቼ ቁጭ ብዬ እነሱ ላይ ነው ጊዜ ፎከስ ያደረኩት እና ጊዜ ከሰጠን እንሰራባቸዋለን። ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል፣ ታሪክ የምንላቸው እና እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። ሰው የኔን ችግር የነበረው ምንድነው፣ ልጆች የወጥተው ትምህርት ቤት ሲሄዱ እነሱን ከሚመስሉ ልጆች፣ ኢትዮጵያውያን ልጆች ሲያገኙ ለምን እኔ አማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት ቤት ጓደኛ አማርኛ አወራ? እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑበት እድሜ እስከ 7-8 በደንብ እስከሚረዱት ጊዜ ማለት ነው። ችግር ያለው ይለው
አንቺ እንግዲህ በግልሽ ለልጆችሽ ያደረግሽው እና ያየሽው ስኬት፣ ከዛም ደግሞ ለምን ይሄንን ሌሎች ልጆችም አብሮ በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማንነት የሚገነባ ማንነት አይደለም በሚል ይመስለኛል የአቡጊዳ ቋንቋና ባህል ማዕከል የተከፈተ ይመስለኛል። እና እስኪ ለመጀመር ምክንያት የሆነሽ አንቺ ምንድን ነው አነሳስሽም እስኪ ምናልባት በትንሹ ብትነግሪኝ።
እኔና ምስ ጓደኞቼ፣ እኔ ብቻ አይደለም ይህን ተቋም የመሰረትኩት፣ ከኔ ጋር 3 ጓደኞች አሉ። 4 ሆነን ፕሪስኩል ነበረ፣ ፕሪስኩል ነው የጀመርነው። ፕሪስኩሉ የዚህ ሀገርን ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቅም የሚያገለግል ደግሞ በጎን ደግሞ ለምን አንሰራም አንድ አጋዥ ነገር? ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም ማለት እና ይህን ትምህርት ቤት ጀመረን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው
በሚል ነው። እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና ለስንት ዓመት ልጆች ነው የምታስተምሩት? የትምህርቱ ሂደትስ ምን ይመስላል?
የምንቀበላቸው ልጆች እድሜያቸው ከሶስት ዓመት ጀምሮ ነው። ከሶስት ዓመት እስከ 13 ነበረ። ዘንድሮ ደግሞ አንድ ሌላ ከ13 ዓመት የቲኔጅ እና አደልት የሚል ደግሞ ሌላ ክላስ ጀምረናል በዚህ ዓመት እና ሶስት ከ18 ዓመት ድረስ አሁን አሉ። ከዛም በላይ እድሜ ያላቸው ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከሶስት ዓመት ጀምሮ ነው ግን መቀበል የምንችለው። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭል ላይ ነው ያሉት። የተለያየ ቋንቋ ደረጃቸውን ስትመዝኙ አራቱ የቋንቋ ክህሎት ስለሚመዘኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥና የመናገር ክህሎት ኖሮት መጻፍና ማንበቡን ነው የሚፈልገው። ግማሹ መጻፍ ማንበብ ይችላል፣ የመረዳት አቅም የለውም። እና ሌቭሎች አሉ። ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያሉ የሚሄዱ ደረጃዎች አሉ።
እንግዲህ እንደምትነግሪኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉ የማድረግ ሂደት አለው በደረጃ በደረጃ እና ያንን ለማድረግ የሚረዷችሁን የትምህርት መርጃዎች ሊሆን ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት?
ቋንቋ ሲባል በቃ ፊደላቶቹን መቁጠር ነው የሚመስለን ብዙዎቻችን ስንመጣና፣ ወይ መናገሩ ላይ ብቻ ትኩረት አድርገን ልንመጣ እንችላለን። ግን በቋንቋ ውስጥ እንግዲህ እኛ ስንማር ኢትዮጵያ እስከ ሀይ ስኩል ከዛ እስከ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደለ? መሰረታዊ የሆነ በደንብ ውስጣቸው ሊቀር የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። አሁን በእኛ ሌቭል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲሄድ አሁን ሶስትና አራተኛ ክፍል ደረጃ ላይ ያሉ ተማሪዎች በደንብ ሶስት አራት አንቀጽ የሚጽፉ ስለ የስም የቃል ክፍሎች እነ ቅኔ፣ ሰምና ወርቅ ማውጣት፣ የስነ ቃል ምዕላድ ተውሳከ ግስ ወይ ደግሞ ግስ መስተጻምር፣ በጣም ብዙ ነገሮችን ነው የምንዳስሰው፣ መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይም ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ኮርስ የሚወስዱት ደግሞ አለ። ሶስትና አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ የምንሰጣቸዋለን። እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ፣ የወርልድ ላንጉጅ ክሬዲት ኤግዛም የሚባል የዓለም ቋንቋዎች ፈተና የሚባል አለ። በየካውንቲ ፌርፋክስ ካውንቲ፣ አሌክዛንድሪያ፣ እዚህ በሌሎችም ስቴቶች ላይ እና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግንዛቤ የለንም። የዚህ በቋንቋቸው ተፈትነው ሀይ ስኩል ላይ ክሬዲት ያገኙበታል። ሀይ ስኩል ላይ ሶስት ክሬዲት ማግኘት ይችላሉ። እና ይህን ፈተና ተፈትነው ቋንቋ ዋጋ አለው፣ ለምን አገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው። ተፈትነውበት ክሬዲት ሊያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ እንዲህ ያደርጋቸዋል።
እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ። ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንቺም የራስሽ የጻፍሽው መጽሐፍ ነው። ከየት ነው እነዚህን መጽሐፎች የምታሰባስቧቸው? አንቺም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው?
አቦጊዳ ፐብሊሽንግ በሚል ተዋቅረናል የተወሰኑ ሰዎች ሆነን። እኔ በግሌ ሁለት መጽሐፎችን እዚህ ጋር የምታያቸው ሁለት መጽሐፎች አዘጋጅቻለሁ። አንደኛው ሌሎችን ማክበር ይሰኛል፣ ወይም ሪስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱት በሚችሉት ቋንቋና ካለው ያኗኗር ሁኔታ ጋር ስለ ባህል ነው የሚያወራው። በጣም ልጆች ወደውታል፣ እዚህ አሁን ትምህርት ቤት ውስጥ የተጠቀሙት። ሁለተኛው መጽሐፍ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ነው። ፊደላቶቹን ያለዩ ተማሪዎች ፊደላቶቹ እንዲለዩበት፣ ቃላቶቹ እንዲያውቁ፣ ንባብ እንዲለማመዱበት። ከዛ ውጭ ግን እዛ ውስጥ የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለ ኢትዮጵያ ታላላቅ ሰዎች ብዙ ነገሮችን ይጠቅሳል። ወደ 44 አይነት ርዕሶች አሉት ማለት ነው።
ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንጸባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱም ንገሪን፣ ምን አይነት ነገሮች ላይ ነው የምታተኩሩት?
እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ። ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞችም ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በዓመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል፣ የእንቁጣጣሽ የአዲሱ ዓመት በዓል ይከበራል፣ የቡሄ በዓል ይከበራል፣ የባህል ቀን ደግሞ ካልቸር ዴይ ይከበራል። በቅርቡ ዲሴምበር 17 የዝግጅት ላይ ነን ለማክበር። እነዚህ በዓላቶች ትምህርት ቤቶች ሲከበሩ የሚያዘጋጁትም ዝግጅቱን የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለ ባህላቸው ስለ ታሪካቸው ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸው ደግሞ በራስ መተማመናቸው እንዲጨምር ስለራሳቸው የሚሰጡት ግምት ከፍ እንዲል ያደርጋል።
እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው? ከማንነትን፣ ታሪክን፣ ባህልን ከማወቅ አንፃር ምን አይነት ፋይዳ ይኖረዋል? እንደ ማህበረሰብን ለመገንባት
በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ልጆች የሚጠቅሙ ዜጎች እንዲሆኑ ነው። የሚደንቅ ነገር ነው የምነግርሽ። ከኢትዮጵያ 3 ተማሪዎች ነበሩ ኦንላይን የሚማሩ። ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። 3 ተማሪዎች ነበሩ። እና በጣም ያዘንኩት ለምንድን ነው ያዘንኩት? ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም። እና ያሳዝናል። የራሳችንን ነገር ምን ያህል አውርደናል ቦታ አልሰጠነውም። እና ስንወጣ ነው የራሳችንን ነገር ናፋቂ የምንሆነው። በጣም ያሳዝናል። ስለዚህ እንደ ተቋምኛ አገር ቤት ያለውንም አስተዳደግ ልጆች አስተዳደግ ያለው ለራሳቸው የሚሰጡት እሴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ብለን ከምናዝን የምንችለውን ነገር እናድርግ ነው አንደኛ። ኢትዮጵያዊነች ገና ለገና እንዳልባል ራሴን በሜካፕ ሸፍናል ያለች ልጃለች። ሰው አይቶኝ ገና ኢትዮጵያዊነች ማን አዎ ነኝ ማለት አፍራለሁ። ለምን? ምንም ነገር አላውቅም ኢትዮጵያዊ ነኝ ለማለት። ቋንቋውን አላውቅም፣ ባህሉን አላውቅም፣ ታሪኩን አላውቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው።
ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ ደርሳችሁ ደግሞ በድጋሚ እንደምንገናኝና እንግዳዬ እንደምትሆኝ ተስፋ አደርጋለሁ። ለዛሬው እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው
እንግዳ አድርገሽ ስለጋበዝሽኝ። በጣም ነው የማመሰግነው።
የጋቢና ቪ የሬዲዮ በቴሌቪዥን መሰናዶ ይቀጥላል። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ነው። 17ኛው የኢንተርኔት አስተዳደር ፎረም IGF በአዲስ አበባ እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ ትላንት በተከፈተው የመክፈቻ ንግግራቸው ላይ ሀገራቸው የጋራ እሴቶችና የኢንተርኔት አጠቃቀም ላይ ለመሳተፍ ያላትን ቁርጠኝነት በመግለጽ የመክፈቻ ንግግር አድርገዋል። ይህንን መሰናዶ በትላንትናው ዕለት ገብረ ሚካኤል ገብረ መድህን ተከታትሎት ነበረ። ቀጥሎ ይቀርባል።
ትናንትና የተጀመረው 17ኛው የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፍቷል። በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገራት በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በበይነ መረብ እድገት እመርታ አሳይቷል ብለዋል። ይህ ዘርፍ በርካታ ጠቀሜታዎች ቢኖሩትም እንደ አህጉር ከበይነ መረብ መስፋፋት ጋር የተያያዙ ተግዳሮቶችም ያጋጥሙናል ያሉት ጠቅላይ ሚኒስትር አብይ በይነ መረብ የሚያመጣውን ጉዳት ለመከላከል የፖሊሲና የተግባር እርምጃዎች ያስፈልጉናል ሲሉ ገልጿል። ባለፉት 4 ዓመታት በይነ መረብ ለኢትዮጵያ እድሎችንና ፈተናዎችን ይዞ መምጣቱንም አመልክቷል።
The past 4 years have been full of challenges and opportunities.
በኢትዮጵያ ያለፉት 4 ዓመታት በእድሎችና በፈተናዎች የታጀቡ ነበሩ። ለምሳሌ በሰሜን ኢትዮጵያ ጦርነት በነበረበት ወቅት በይነ መረብ የተሳሳቱ መረጃዎች እንዲሰራጩ አስችሏል። የኮቪድ ወረርሽኝ ባጋጠመ ጊዜ ደግሞ በይነ መረብ በኦንላይን የተወሰኑ የመንግስት ተግባራትን ለማሳለጥና የንግድ ስራዎችን ለማከናወን አስችሏል። ይህም ለፈጠራ ስራዎች እድል ሰጥቷል ነው ያሉት። በኢትዮጵያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና የዲጂታል ሽግግር ጉዞ በፍጥነት እያደገ እንደሆነ የተናገሩት ጠቅላይ ሚኒስትሩ እያደገ ያለውን የሕዝብ ቁጥር ባገናዘበ መልኩ የበይነ መረብ ግንኙነትን ለማሻሻል እና ተጠቃሚነትን ለማስፋፋት ቅድሚያ ተሰጥቶ እየተሰራ እንደሆነ አብራርተዋል። ይህ እንቅስቃሴ በመሰረተ ልማት ላይ በሚደረግ ኢንቨስትመንት የቴሌኮም ዘርፉን ለግል ባለሀብቶች በመክፈትና የመንግስት ዲጂታል መሰረተ ልማት በመገንባት ስራዎች የተደገፈ መሆኑን ገልጿል። ለጉባኤው በቪዲዮ ኮንፈረንስ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው መጪው ጊዜ የዲጂታል ቴክኖሎጂ መሆኑ አይቀሬ ነው፣ ግን ደግሞ የሰው ልጆችን ህይወት ያማከለ መሆን አለበት ብለዋል።
We are seeing the growing use and abuse of data.
የበይነ መረብ መረጃ በተገቢውና ባልተገባ መንገድ የመጠቀም ሁኔታ እያደገ መጥቷል። መንግስታት የግለሰቦችንና የቡድኖችን ሰብአዊ መብት በጣሰ መልኩ የበይነ መረብ መረጃን የዜጎቻቸውን እንቅስቃሴ ለመቆጣጠር ሊጠቀሙበት ይችላሉ። ደህንነቱ የተጠበቀ እኩል ተጠቃሚነትን የሚያረጋግጥና ለሁሉም ክፍት የሆነ ዲጂታል መጪ ጊዜን ለማረጋገጥ ሁላችንም መስራታችንን መቀጠል አለብን ነው ያሉት። በትግራይ ለረጅም ጊዜ የኢንተርኔት እገዳ በቀጠለበት ሁኔታ ኢትዮጵያ ይህን ዓለም አቀፍ የኢንተርኔት ጉባኤ ማስተናገዷ ከአንዳንዶች ትችትን አስከትሏል። የአሜሪካው የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ የተባበሩት መንግስታት ድርጅት ጉባኤው በኢትዮጵያ እንዲካሄድ ያሳለፈውን ውሳኔ ስህተት ሲሉ ገልጸውታል። ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል አገር ላይ ነው በማለትም ተናግረዋል። የኢትዮጵያ የኢኖቬሽንና የቴክኖሎጂ ሚኒስትር ዴኤታዋ ሁሪያ አሊ በበኩላቸው ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው ተከራክረዋል። መንግስታቸው በህወሓት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት ሐሳብን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል። ወደ 2500 የሚሆኑ ሰዎች በአካልና በኢንተርኔት እንደሚሳተፉበት የተነገረለት ይኸው ጉባኤ ለሚቀጥሉት 3 ቀናት እንደሚቆይ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ ውስጥ ወላጆቻቸውን በሞት ያጡና የኢኮኖሚ አቅማቸው ዝቅተኛ ከሆነ ቤተሰብ የተገኙ ህጻናትን በማሳደግ የአቡነ ጴጥሮስ ህጻናት መርጃ ማዕከል በቀዳሚነት ይነሳል። 42 ዓመታትን የተሻገረው የተቋሙ እንቅስቃሴ እየተዳከመ አገልግሎቱን ለማቆም መቃረቡም በቅርቡ ተሰምቷል። ለተቋሙ እውን መሆን ድርሻዋን ያበረከተችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቋሙን ለማስቀጠል ጥረት እያደረገች መሆኑም ተሰምቷል። መስፍን አራጌ ቀጣዩን ዘገባ በዚህ ዙሪያ ያቀርብልናል።
ሀና አራጋው በደቡብ ወሎ ዞን ለጋምቦ ወረዳ አቅስታ ከተማ ነው የተወለደችው። ገና የ8 ዓመት ህፃን ሳለች በተቀራራቢ ጊዜ ወላጆቿን በሞት የተነጠቀችው ሀና አጎቶቿና ዘመዶቿ እሷን ለማሳደግ አቅምም ፍላጎትም አልነበራቸውም በወቅቱ። እናም መዳረሻዋ ደሴ የሚገኘውና በተለምዶ አቡነ ግቢ እየተባለ የሚጠራው የአቡነ ጴጥሮስ ህፃናት መርጃ ማዕከል ሆነ። የ8 ዓመት ህፃን ሳለች ግቢውን የተቀላቀለችው ሀና ዛሬ የ23 ዓመት ወጣት ሆናለች። ግቢው ወላጆቿን ላጣችው ሀና የወላጅ ምትክ ሆኗታል።
ድርጅቱ በጣም ለእኔ ትልቅ ነገር አድርጎልኛል። አንድ ማንኛውም ማህበረሰብ ከወላጆቹ ጋር እንደሚያድግ እኔ ምንም ነገር ሳይጎድልብኝ ሁሉ ነገር ተሟልቶልኝ ትምህርቴን እየተማርኩ አለሁኝ። እና ደግሞ ህመም አጋጥሞኝ ነበር፣ በጣም አሞኝ ነበረ። ብዙ ዋጋ አስከፍሏቸዋል፣ በጉልበትም ሆነ በገንዘብም ደረጃ ህይወቴን አትርፈውልኛል። ከምንም በላይ ማለት ያለፍኩትን ነገሮች ህመሙ በጣም ከባድ ነበረ። አንድ ግለሰብ ልጁን ለማሳከም እንኳ አቅም አይኖረውም። እስቲ የምጠቀመው አልጋ ላይ 2 ዓመት ነው የተኛሁት፣ በዳይፐር ሁሉ ነበረ። ያን ሁሉ ተቋቁሞ ድርጅቱ ህይወቴን መልሶልኛል። ከምንም በላይ ህይወት ነው ለሰው ልጅ። ይሄን እዚህ ግቢ ባልገባ እኔ በህይወት አልኖርም ሁሉ ነበረ። ምክንያቱም አንድ ህፃን ልጅ ለመኖር መብላት አለበት፣ እንደማንኛውም ሰው መልበስ አለበት፣ ማደር ያስፈልጋል። እነዛ ነገሮች ደግሞ የሚያደርግልኝ ቤተሰብ አልነበረኝ።
ሌላዋ በወላጆቿ መለያየትና የኢኮኖሚ ችግር ምክንያት ግቢውን በ6 ዓመቷ የተቀላቀለችው በእምነት ወልደ ሚካኤል ዛሬ 20 ዓመቷ ላይ ትገኛለች። ከግል ዩኒቨርሲቲ በተሰጣት የትምህርት እድል ትምህርቷን እየተከታተለች ያለችው በእምነት ወላጅናቷን እስካሁን በስልክ ከምታደርገው ምልልስ በቀር በአካል እንደማታውቅ ትናገራለች። ለእሷ የፍቅርም ቤተሰብም ምንጭ አብረዋት የሚኖሩት እንስት ጓደኞቿ መሆናቸውን በመጥቀስ
መጀመሪያ እዚህ ግቢ ስገባ ፍቅር አለ በጣም ማለት ነው። ያው ማህበረሰቡ ጋር መግባባት ይከብደናል እንደ እውነታው ከሆነ ማለት ነው። እዚሁ ማህበረሰብ ራሳችን እንደዛ አድርገን ስለእንትን ስላለን ግን ሰው ጋር መግባባት እንዳለ ሆኖ የውጭ ማህበረሰብ ጋር ለመግባባት ምናምን እንዳለ ሆኖ እዚህ ግን በጣም ትልቅ ፍቅር ነው ያለው። መተሳሰብ አለ። ትንሽ ነገር አግኝተን እንኳን ብቻህን ምናምን መመገብ ጭራሽ ነው የማይታሰበው። አንድ ላይ ነው ያገኘነውን ነገር፣ በቃ ባለን ነገር በጣም ደስተኛ ነን። ለዚህ አይከፋንም። የድርጅት ልጅ ነው የሚለው መብራን ነው አይከፋንም። በቃ በጣም ደስ የሚለን ህብረት አለ።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስራችነት የአቡነ ጴጥሮስ ህጻናት መርጃ ማዕከል በአገሪቱ የተለያዩ አካባቢዎች በ1972 ዓ.ም ሲቋቋም በደሴና ኮምቦልቻ ከተሞችም ማዕከሉ እውን ሆነ። ኢትዮጵያ ውስጥ የተከሰተውን ድርቅ ተከትሎ ከ1972 ጀምሮ ኬኤንኤች የተባለ የጀርመን በጎ አድራጊ እስከ 2007 ዓ.ም እንዲሁም በደርግና ኢህአዴግ መካከል በተቀሰቀሰው ጦርነት ወላጆቻቸውን ያጡና አነስተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናትን የግሪክ በጎ አድራጊ የሆነው ሴካ ከ1987 ዓ.ም ጀምሮ ሲረዳ ቆይቷል። ከተቋሙ ምስረታ ጀምሮ ከ2000 በላይ ህጻናትን በመርዳት ለቁም ነገር ማብቃቱ የሚነገርለት የደሴና ኮምቦልቻ ህጻናት መርጃ ማዕከል በአሁ በአሁኑ ጊዜ ሐናናና በእምነትን የመሳሰሉ 32 ልጃገረዶችንና 29 ወንዶችን በደሴና ኮምቦልቻ በሚገኙ ማዕከላቱ በመርዳት ላይ ይገኛል። ከነዚህም 42ቱ በግቢዎች ውስጥ በተዘጋጁ ማደሪያዎች ተጠቃሚ ናቸው። ቀሪዎቹ ቤተሰብ ጋር ሆነው ድጋፍ እንደሚደረግላቸው የማዕከሉ ተወካይ ባህረ ስላሴ ከበደ ገልጸዋል። ከተለያዩ የኢትዮጵያ ክፍሎች የተሰባሰቡ ከመዋለ ህጻናት እስከ 12ኛ ክፍል የደረሱ በግቢ ውስጥ ስለመኖራቸው ነው አክለው ያብራሩት። በዘንድሮም የ12ኛ ክፍል ብሔራዊ መልቀቂያ ፈተና 12ቱ ፈተና መውሰዳቸው ታውቋል። ይሁን እንጂ ከግሪክ በጎ አድራጊ የሚሰጠው ድጋፍ ከ10 ዓመት ወዲህ እየቀነሰ ከመምጣቱ ባሻገር የሚመደበውን በጀት ሀገር ውስጥ ካለው የመግዛት አቅም ጋር ተመጣጣኝ ባለመሆኑ ተቋሙ ተልእኮውን ለማሳካት ተጽዕኖ አሳድሮበታል ይላሉ ተወካዩ።
ለአመት ባለው በወቅቱ የምንዛሬ ሁኔታ ለአንድ ልጅ በነፍስ ወከፍ 288 ዩሮ ነው የሚልከው። ያንን እንግዲህ የስራ ማስኬጃውን፣ የሰራተኛውን ደሞዝ፣ ጥገናውን፣ ማንኛውም ነገር እዛ የሚካተት ማለት ነው። ይህንን የዋጋ ግሽበት እና የኑሮ ውድነት በመጣበት ሰዓት ስብሰባ ተደርጎ ተጠይቀው እነሱ እንደምንም ብለው 310 ዩሮ አድርጓል። ከወቅቱ የኑሮ ሁኔታ ጋር እዚህ ግባ የሚባል ነገር አይደለም። እንኳን የኔ ያህል አመት ለማቆየት ቀርቶ 6 ወርም 2 ወርም ማቆየታችን እያየ ነው። የአንድ ጤፍ ዋጋ በአሁኑ ሰዓት ነው ከ5500 በላይ ነው። ከወዛደርና ከወፍጮ በላይ ማለት ነው። በርበሬው ስናየው፣ ምንስሩ ስናየው ምን ያልተወደደ ነገር።
ከደቡብ ወሎ ሀገረ ስብከት በአመት የ100 ሺህ ብር ድጎማ እንደሚደረግ ያመለከቱት ተወካዩ በአጠቃላይ ለአንድ ልጅ የተመደበው እለታዊ ወጪ 13 ብር ነው ይላሉ። ይህ ደግሞ እንኳን በቀን 3 ጊዜ ለመመገብ ለቁርስም አይበቃም። እንደ አቶ ባህረ ስላሴ የማዕከሉ ስራ አስኪያጅ ኤልሳቤት ተክላረጋይ ደጋፊ ድርጅቱ ከ18 ዓመት በፊት በነበረ የሂሳብ ቀመር የሚሰጠው እርዳታ አሁን ካለው የኑሮ ውድነት ጋር የሚስተካከል አለመሆኑን አስረድተዋል። የተፈጠረውን የአቅም መሳሳት ለማካካስም ግለሰቦችንና ተቋማትን እስከ መለመን የደረሰ እርምጃ መወሰዱን ይገልጻሉ።
ምንም የተሻሻለ ነገር ስለሌለና የሀገራችን ኢኮኖሚ ደግሞ የጊዜው እያደገ ስለሄደ የኑሮ ውድነቱ ሊጣጣም ስላልቻለ እነዚህ ህጻናት ልጃገረዶች ናቸው ጎዳና ላይ ሊሄዱ የባሰ ችግር ይገጥማቸዋል። እና ደግሞ ልጆቻችንም ስለሆኑ አሳድገን እዚህ ስላደረስናቸው አልባሌ ቦታ ላይ ወድቀው ህይወታቸው ከሚበላሽ ብለን እኛ በተለያዩ ሰዎችን የተለያዩ መስሪያ ቤቶችን የተለያዩ ድርጅቶችን በውጭ ሀገርም የሚኖሩ በውስጥም የሚኖሩ ውስጥም ያሉትን እየጠየቅን መቀጠል አለባቸው። ቢያንስ ሌላ መተካት እንኳን ባንችል ያሉትን ልጆች ማስቀጠልና እስከ መጨረሻው ማስጨረስ አለብን የሚል እምነት ነበረም እና ይሄ ስለሆነ ብር ሲያጥረን የሚፈጥ ሳይኖር የምንገዛበት ነገር ሳይኖር ልመና እንወጣለን።
ወጣት በእምነት እንደምትለው በግቢ ውስጥ የሚሰጠው ድጋፍ ከጊዜ ጊዜ እየቀነሰ መጥቷል።
በትንሹም ቢሆን አለ ይሰጠናል። የንጽህና መጠበቂያም አለ ግን አጥጋቢ አይደለም። በወር አንዴ ምናምን ነው የሚሰጠን። ቅባትም ቢሆን ሳሙናም ቢሆን በወር አንዴ ነው የሚሰጠን። ጠብቀን ማለት ነው፣ ወሩን ጠብቀን ነው የሚሰጠን። ሁሉም ነገር የንጽህና መጠበቂያም እንደዛው ነው። ልብስ፣ ጫማ በፊት አሁን የሚያደርጉልን ከውጭ ነበር የሚላክልን። አሁን ግን እንኳን ከውጭ ሊላክ እንደዛ የሚባልም ነገር የለም። ብርም አይልኩም የልብስም የጫማ።
እንግሊዝ ሀገር ተወልዳ ያደገችው የ18 ዓመቷ ወጣት ማክዳ ዘውዱ 30 ሺህ ብር የሚያወጡ የምግብ የንጽህና መጠበቂያና ሌሎች ቁሳቁሶችን ስትደግፍ ነበር ያገኘናት። ከዚህ በፊትም ተመሳሳይ ድጋፍ ማድረጓን የምትናገረው ማክዳ ወጣቶቹን ለመታደግ ሁሉም የድርሻውን እንዲወጣ መልእክት አስተላልፋለች።
ከለንደን ነው የመጣሁት ለቬኬሽን እና አቡነ ጴጥሮስ ትምህርት ቤት መጣሁ እና ትንሽ እቃ ለልጆች ላመጣ መጣሁ። እናንተ ማግኘት ፈልጌ ነው እና መመለስ አልፈልኩም ሳላገኛችሁ። ትንሽ እቃ ሞዴስ፣ ሳሙና፣ ክርባት፣ ቅባት እና ለእናንተ ማምጣት ፈልጌ ነው። ጎበዝ ተማሪ ሆኑ፣ የምችለውን አግዛለሁ። ለተደረገልን ነገር እግዚአብሔር ይስጥልን። ያው እኛ መክፈል የማንችለውን ነገር ነው እግዚአብሔር ይክፈልልን። እናመሰግናለን በጣም እግዚአብሔር ይስጥልን።
ነገሮቹን የበለጠ ውስብስብ ያደረገው ረጂው የግሪክ ተቋም ከአራት ወር በኋላ የግቢ አገልግሎት ለማሟላት እንደማይችልና ተረጂዎችን ቤተሰብ ጋር ሆነው በገንዘብ ለመደገፍ ውሳኔ ማሳለፉ ነው ብለዋል አቶ ባህረ ስላሴ።
በሚቀጥለው 2015 ያው ልጆቹን ወርሃዊ ድጎማ እየሰጠሁኝ በውጭ መምህራው አቅም የለኝም ብሎ አሳውቀዋል። ለሰራተኛውም ደግሞ የማስጠንቀቂያ የሶስት ወር ማስጠንቀቂያ ከታሳስ በኋላ በአዳር ቤት ውስጥ የማሳደግ እንትን አቅሙ ስለሌለኝ ሰራተኛውም ይህን ገንዘብ ውስጥ እንትን ወስዶ የራሱ ቅድመ ዝግጅት እንዲያደርግ የሚል እያንዳንዱ ደብዳቤ ሰጥቷል።
ወጣቶቹ ደግሞ ቤተሰብ ጋር ሆኖ መረዳት የሚለውን አቋም በጥያቄ የተመለከቱት የትኛው ቤተሰባችን ጋር በሚል ነበር።
ይህን ነገር ስሰማ ውስጤ ላይ በጣም ትልቅ ጭንቀት እንዳለብኝ፣ በጣም ጨንቆኛል፣ ፈርቻለሁ። ለማጽናናት እንደዚህ ከብዙ ሰዎች እንዴት ነው የውጭ ህይወት ብዬ ይጠይቃለሁኝ። ግን ከባድ እንደሆነ ያው ሁሉም ነገር እቃውም እንደሚታወቀው አገራችን ላይ ያለው ነገር የኑሮ ውድነት በጣም ከባድ ነው። ቤተሰብም የለም የሚረዳም የለም። ያለኝ አማራጭ ትምህርቴን ማቋረጥ ነው ማለት ነው። ምክንያቱም አንድ ሰው ለመኖር መብላት መጠጣት አለበት። ያን ነገር ለማድረግ ደግሞ ግዴታ ማቋረጥ ነው። ካልሰራሁኝ አልበላም። ትምህርቴን እዚህ ደርሻለሁ። ግን ይህንም ከወጣሁኝ ያለኝ አማራጭ ማቋረጥ ነው። ትምህርቴን የመቀጠል አቅም አይኖረኝም ማለት ነው።
ድሮ አንድ ዩኒቨርሲቲ ተማሪ ሲሄድ በዛ ምትክ ሌላ ተማሪ ገባ ነበር፣ እናት አባት የሌላቸው ማለት ነው። እንደኛ ያ ነገር እየቀረ እኛን ብቻ ሆነ። ያው የኢኮኖሚ ደረጃ እየወረደ ሲመጣ ማለት ነው። አሁን ላይ ደግሞ ሁሉም ነገር ቀርቶ እኛንም ማስጨረስ አልቻሉም። የኢኮኖሚ ጉዳይን ይመስለኛል እንደዛ ነው። እኛም አሁን ልንወጣ ነው እና ያለው አማራጭ በውጭ ሆነን ቤተሰብ ጋር ሆነን እንደተባለው ማለት ነው። ግን ቤተሰብ ያው የአቅም ስለሌለው እዚህ ያስገባል። 740 ብር እየተከፈለን በውጭ ልንሆን ነው። ግን 740 ብር ማለት አሁን ላይ በእኛ ሲታሰብ የማይሆን ነገር ነው። 700 ብር ለቤት ኪራይ እንኳን አይሆንም። እንዶ ምግቡ ምናምን የሚለውን ነገር ትተነው ትምህርት ማለት ነው። እና እሱ አሁን ለኛ በጣም ከባድ ሆኖብናል። ከአራት ወር በኋላ ከዚህ ግቢ ልንወጣ ነው ልንበተና። እኛ እንኳን ቢያንስ ትንሽ እድሜያችን ከፍ ብሏል። ሌላ ደግሞ አሉ፣ በጣም እናትና አባት የሌላቸው ጎዳና ላይ የሚኖሩ ልጆች አሉና እነሱ ገብተው ቢያንስ ይህን እድል ቢያገኙ ከእንደዚህ ከኛ ችግር በላይ ደግሞ ያስፈልጋል ነው ግቢ ቆይቶልን ማለት ነው።
ቢያንስ እኔ 12 ደርሻለሁ። ከዚህ በኋላ ይቀርኝ የተወሰኑ አመታቶች ናቸው። ግን ከኔ ማለት እንደኔ አይነት የሆኑ ብዙ ህጻናቶች አሉ። የኢትዮጵያ ህዝብ ቤተክርስቲያን ራሱ እዚህ ላይ ብትሰራ ላለሁ ይሄ ድርጅት ሃይማኖት ሳይለይም ዘር አይለይም። ማንኛውም እምነት ተከታይ እዚህ ግቢ ውስጥ ማደግ ይችላል እና ሁሉም ሰው ኢትዮጵያውያን የሆነ በሙሉ ይህን ድርጅት እንዲደግፈውና ባይቋረጥ ብዙ ህጻናት እናት አባት የሌላቸው አሉ እነሱንም ጭምር ቢያሳድግ ብዬ ይመኛለሁኝ፣ ይጠይቃለሁም።
ከመጀመሪያውም ህጻናቱን ለማሳደግ ተነሳሽነቱን ወስዳ ተቋሙን የመሰረተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎቱን እንድታስቀጥል ነው አስተያየት ሰጪዎቹ የጠየቁት። የደቡብ ወሎ ዞን ሀገረ ስብከት ስራ አስኪያጅ ሊቀ ምዕምራን ብርሃነ ህይወት እውነቱ ቤተ ክርስቲያን ማዕከሉን የማስቀጠል ተቋማዊና መንፈሳዊ ኃላፊነት እንዳለባት አስታውሰው በዚህም መግባባት ላይ መደረሱን አመልክተዋል።
ህጻናት ማሳደጉን ስራ ወደ ራሱ ለማምጣት በምግባረ ሰናይ ድርጅት ለመተካት እየሰራ ነው። እኛም ጠይቀናል። አሁን ህጻናትና ቤተሰብ ጉዳይ ድርጅት በራሱ ወደፊት የማይቀጥል ከሆነ ያው ድርጅቱ የራሳችን ስለሆነ በምግባረ ሰናይ ተቀይሮ ሽግግር ይደረግልን ብለን ጥናትም አቅርበናል። እውነት ለመናገር በጎ አድራጎቱን ወደ ምግባረ ሰናይ ይቀየርልን ብለን እስከ ኤጀንሲ ድረስ ለመመዝገብ ሂደናል። ያው ቅዱስ ሲኖዶስ ወስኖ ይላክ አለ። ኤጀንሲው ወደ ቅዱስ ሲኖዶስ ደብዳቤ ሂዶ እስካሁን ድረስ እንደ ደቡብ ወሎ ብቻ ሳይሆን እንደ አጠቃላይ ምላሽ መስጠት አለብንና ተጠምቶ ይቅረብ ተብሎ በሊቃውንት እየተጠና ነው።
እንደ እግዚአብሔር ብሎት ስራ ቢይዝ አሪፍ ማለት ለሌላ የሚተርፍ እንትን ቢኖረኝ በቃ ሌሎች እህቶች ይሄ ግቢን ማስቀጠል። ግን መጀመሪያ ከዚሁ ነው የምጀምረው። እኔ ስራ መያዝም አይጠበቅብኝም እንደዛ ለማድረግ በሀሳብ ደረጃ አሁንም አስበዋለሁኝ። ግን ደግሞ ከሀሳብ ባለፈ ደግሞ እንደዚህ ድርጅት የሚባለው ነገር ደግሞ አሁን ላይ ያ ድርጅት ኑሮ እኔ የሚደርሻይም በኋላ ላይ የሆነ ነገር ባረግ ደስ ይለኛል። ግን አሁን በሀገራችን ብዙ የሚታመሙ ሰዎች አሉ ሕክምና ሳያገኙ እነዛን በማሰብ አንጻር ብሆን ደስ ይለኛል። ፍላጎቴ ነው። እንደሚሳካልኝ እግዚአብሔር አምናለሁ። ቢሆንልኝ በራሳቸው አቅም መታከም የማይችሉ ሰዎችን እያከምኩኝ ትሪስ ማድረግ እፈልጋለሁ።
ዝግጅታችን እዚህ ላይ ተጠናቀቀ። ደህና ደሩ።